ይመስላል ማወቅ። አንድ ሶስት ጥቅሶች ከተለያየ ቦታ አነብላችሁና ወደ መልእክቱ ገባለሁ። መዝሙር 40 ላይ አስደናቂ ቃል አለ። አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሀሳብንም ምንም የሚመስለው የለም። በአወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድህም፣ ስጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልሁ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድ፣ ሕግህም በልቤ ውስጥ አለ። ፈቃድህን ለማድረግ ወደድ፣ እዚህ ላይ የተጻፈው መዝሙር 40 ላይ ትንቢታዊ ነው። እግዚአብሔር ወልድ ነው የተናገረው። አምላኬ ሆይ ፈቃድህን ለማድረግ ወደድ ነው የሚናገረው፣ ወልድ ነው። ቀጥዬ መዝሙር 143 ላይ ደግሞ ሌላ ቃል አነባለሁ። 143 ቁጥር 10 ላይ እንደዚህ ይላል፣ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጥልቅ ምድር ይምራኝ። አቤቱ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጥልቅ ምድር ይምራኝ። እንደገና ኤፌሶን 5:17 ላይ ስለ ጋብቻ ከመናገሩ በፊት ሐዋርያው አንዳንድ የሚያስጠነቅቃቸው ነገሮች አሉ። ቁጥር 17 ላይ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ይሄ ስለ ጋብቻ ከመናገሩ በፊት የተናገራቸው ናቸው። ዘመኑን ዋጁ ይላል። የጌታን ፈቃድ አስተውሉ ይላል። መንፈስ ይሙላባችሁ ይላል። በመዝሙር በዝማሬ በመንፈሳዊ ቅኔ ተነጋገሩ ይላል። ጌታን ጊዜ አመስግኑ ይልና ከዛ በኋላ ወደ ጋብቻ፣ ሚስቶች ለጌታ እንደምትገዙ እያለ ምዕራፍ 5 ኤፌሶን ይቀጥላል። ዛሬ እንግዲህ የምንመለከተው የእግዚአብሔርን ፈቃድ ማወቅ መቼም ቀላል አይደለም ወገኖች። የእግዚአብሔርን ፈቃድ ማወቅ ቀላል አይደለም። ብዙ ድምፅ ባለበት ዓለም ነው የምንኖረው። ብዙ የሚያወናብድ፣ ብዙ ግራ የሚያጋባ ድምፅ አለ በዙሪያችን። እኛም ደግሞ እንደሚገባ ስላልተቀደስን ጆሮአችን ድፍን ነው። እግዚአብሔርን ለመስማት በጣም እንቸገራለን። በኃጢአት ምክንያት፣ በኑሯችን ምክንያት ከእግዚአብሔር ጋር ያለው ግንኙነት የተቋረጠ ይመስለኛል። ነገር ግን ጋብቻን በሚመስል ነገር በጣም አስፈላጊ ነው የእግዚአብሔርን ቃል ፈቃድ ማወቅ። እድሜ ልካችንን ውሳኔ እንዳደረግን እንኖራለን። ብዙ የተለያዩ ውሳኔዎች እናደርጋለን በየቀኑ። እነዚህ ውሳኔዎች አንዳንዶቹ ሞራል ነክ የሆኑ ናቸው፣ ወይም ከቅድስና ጋር የተያያዙ ናቸው እነኚህ ውሳኔዎች። ሌሎቹም ደግሞ ከሞራል ወይም ከቅድስና በዛ ስር የማንመድባቸው ውሳኔዎችም አሉ። በመጽሐፍ ቅዱስ ውስጥ እነዚህን ተወሳስቦ ብዙ ቦታ እናገኛቸዋለን። ግራ የምንጋባውና መወሰን የሚያቅተን እነዚህን ሁለት አይነት ምርጫዎች መለየት ስለሚያቅተና ስለምናማታ ነው። የሞራል ውሳኔዎች አሉ፣ የቅድስና ደግሞ ውሳኔዎች አሉ። ዝቅ ብለን ስገልጻቸው ምናልባት በይበልጥ ትረዳላችሁ። እነዚህ ማወቅ ያስፈልጋል። ለምሳሌ እግዚአብሔር በቃሉ ውስጥ ግልጥ አድርጎ የነገረን ነገሮች አሉ። ግልጥ ደግሞ ያልሆኑ በተዘዋዋሪ ደግሞ ሌላ ጥቅስ አምጥተን ምናስ የምንወስናቸው ነገሮች አሉ። ለምሳሌ አታመንዝር ግልጽ ነው። አትስረቅ ግልጽ ነው። ሲጋራ አታጭስ ግን የሚል የለም፣ የተጻፈ ነገር የለም። እና አንዳንዱን ከሌላ ጥቅስ ጋር አዛምደን የምንተረጉመው ነገር አለ። አንዳንዱ ደግሞ ቀጥታ የተጻፈልን አለ። ያን ማለቴ ነው። ለምሳሌ ግልጽ ሆኖ የተጻፈልን ነገር በመጽሐፍ ቅዱስ ውስጥ የጌታ የኢየሱስ ማንነት ግልጽ ነው። ምንም የሚያወላዳ ነገር የለውም። ስለ ስላሴ ብዙ ጥቅሶች በግልጽ ተጽፈዋል። ማንነታቸው፣ አሰራራቸው አብ ወልድ መንፈስ ቅዱስ ተብሎ ተጠቅሶ ተጽፏል። ኃጢአት ተብለው የተዘረዘሩ በቃል ውስጥ በግልጽ አሉ። ቅድም እንደጠቀስኳቸው አትስረቅ፣ አታመንዝር፣ ጣዖት አታምልክ የመሳሰለው ግልጽ ነው። ይሄ ባልንጀራህን እንደ ራስህ ውደድ፣ ጠላትህን ውደድ፣ ይሄም ግልጽ ነው። ስለ ጋብቻም በግልጽ የተነገሩ ነገሮች አሉ። እንግዲህ እነኚህ የሞራል ህጎች በቃል ውስጥ በግልጽ የሰፈሩትን እናነባለን። እንግዲህ ወይ እናደርጋለን ወይ አናደርግም፣ ወይ እንፈጽማለን ወይም ደግሞ አንፈጽምም። ጌታ በዮሐንስ 14 ላይ ቃሌን የሚጠብቅ ይወደኛል ይላል። እና እነኚህ የሞራል ህግ የሚባሉት ሞራል ሎ የተባሉት በቃል ውስጥ ተጽፈውልናል። ከዚህ ከሞራል ውስጥ የማንመድባቸው ህጎች ደግሞ አሉ። ልብ በሉና አዳምጡኝ እባካችሁ። ከሞራል ህግ በታች ደግሞ የማንመድባቸው ህጎች አሉ። ለምሳሌ ምን አይነት ስራ ልስራ የሚለው ገበሬ ልሁን፣ ጸሐፊ ልሁን፣ ነርስ ልሁን፣ ይሄ የተነገረ ነገር የለም። ሰርተህ ጥረህ ግረህ ብላ ይላል ቃሉ። በዛ መሰረት እንደ ስጦታችን እንደ ዝንባሌያችን ስራ ይዘን እንኖራለን። የትኛው ትምህርት ቤት ልግባ፣ የትኛው ኮሌጅ ልግባ፣ ይሄ ሞራል ውሳኔ አይደለም። አይታችሁ ገንዘቡ ረከስ ያለው ትምህርቱ ጥሩ ደረጃ ያለው ትምህርት ቤት ወይ ኮሌጅ ትገባላችሁ። አናጢ ልሁን፣ ግንበኛ ልሁን፣ ፓይለት ልሁን፣ ምን ልሁን የሚለው ይህ ሁሉ ሞራል እንትን ውሳኔ አይጠይቅም። እርግጥ ሞራል ውሳኔ የሚጠይቁ ሙያዎች አሉ። እነዛ ማለቴ ሳይሆን ምን አይነት መኪና ልግዛ፣ ብዙ አይነት መኪና አለ ገበያ ውስጥ። እንደ ኪሴ ገንዘቤ እንደሚፈቅደው ለጉዳይ የማውለውን መኪና የሚስማማኝን መኪና ቤንዚን የማይጠጣ የሚመስለኝን ይሄን የመሳሰለው የሚመች የግብርና መኪና አለ፣ የጭነት መኪና አለ። አይሰማም? አልሰማ አለ የሚል ሰው አለ። ሁለት ኪዳን ዩሚና። ኦኬ ታንክ ዩ። የጭነት መኪና አለ፣ የአምቡላንስም መኪና ነው። ሰው እንደ ፍላጎቱ ሄዶ መኪና ይገዛል። ይህን ያህልም ብዙ የሚጨነቅበት ነገር አይደለም። አሁን እንግዲህ ዞረን ዞረን ስለ ጋብቻ ነው የምንነጋገረው። ይሄም ጉዳይ ማን ላግባ የሚለው ጥያቄ ሞራላዊ አይደለም። መኪና ስትገዙ ለጉዳያችሁ የሚሆነው መኪና፣ ለኢኮኖሚ የሚሆነው መኪና፣ ስፋቱም ቤተሰባችሁን የሚችል የጭነት መኪና ከሆነ ብዙ ኩንታል የሚጭንላችሁ መኪና፣ እንደ ፍላጎታችሁ መርጣችሁ ትገዛላችሁ እንጂ ብዙ ጭንቅ የለውም። ማንን ላግባም ስትሉ እግዚአብሔር አንድ ሰው ፓርቲኩላር የሆነ የተለየ ሰው ለአንቺ ወይም ለአንተ አላስቀመጠም። ብዙ ሰዎች እዚያ ይቸገራሉ። እዚህ ውሳኔ ላይ ያ ለእኔ የተወሰነው ሰው ካልመጣ ብላችሁ ቁጭ ትላላችሁ። ያም ደግሞ እውነተኛ ጥያቄ አይደለም። ያ ለእኔ ምን የሆን ሰው ትሉና ቁጭ ትሉና ኢኮኖሚው ደህና የሆነ ወይ ዶክተር ከሆነ ወይ እንዲሁ የታወቀ ኢንጂነር ከሆነ ይሄ ነው እግዚአብሔር ለእኔ የሰጠው ብላችሁ ትሽ ትላላችሁ። ከበስተጀርባው ግን ሌላ ነገር አለ። እናንተ የቋጠራችሁት ነገር አለ። እና እግዚአብሔር አይነት ነው የሰጣችሁ፣ አይነት ሰጥቷል። የመኪና አይነት እንደምትመርጡት ሁሉ እግዚአብሔር በዚህ በባልና ሚስትም ጉዳይ አይነት ነው። ወደ ታች ዝቅ ስል አስረዳዋለሁ ምን ማለት እንደሆነ። መጽሐፍ ቅዱስ ግልጽ አድርጎ አይናገርም። እንዲህ አይነት አበበን አግቢ የሚል ጽሑፍ መጽሐፍ ቅዱስ ውስጥ የለም። አበበን እንደሆነ የመጣው አልማዝን አግባት የሚል ጽሑፍ መጽሐፍ ቅዱስ ውስጥ የለም። አልማዝ ከሆነች ልታገባት የፈለግካት ታዲያ እንዴት ነው የሚወሰነው? በእግዚአብሔር ፈቃድ ይህንን ማወቅ ያስቸግራል። እና አንዳንድ ግን የምንመርጥባቸው መመሪያዎች አሉ። እግዚአብሔር ጥበቡን ሰጥቶናል። የምንመርጥበትን ጥበብ ሰጥቶናል። እግዚአብሔር የምንመርጥበትን ጥበብ የተወሰኑ መመሪያዎች ሰጥቶናል። ብዙ ሰዎች ግራ የሚጋቡት እዚህ ላይ ይመስለኛል። ሞራላዊ ላልሆኑት ውሳኔዎች ለእነዚህ የመጽሐፍ ቅዱሱን ፕሪንሲፕል አጠቃላይ ፕሪንሲፕል ጄኔራል ፕሪንሲፕል በመከተል አለዚያም ደግሞ ከእግዚአብሔር ቃል ባገኘነው ጥበብ እግዚአብሔርን የሚያውቁ የእግዚአብሔርን ድምፅ የሚሰሙ ሰዎች በሚሰጡ ምክር መምረጥ እንችላለን። እንግዲህ ማንን ላግባ ብላችሁ ከመጠየቅ ወይም ለእኔ የተለየ ሰው አለ ወይ ብላችሁ ከመጠየቅ ይልቅ ወይም እርሱ ወይም እርሷ ትክክለኛዋ ናት ትክክለኛው ናት ነው ወይ ብላችሁ በመጠየቅ ፋንታ እሱ ወይም እሷ ትክክለኛው አይነት ሰው ነው ወይ ብሎ መጠየቁ የተሻለ ነው። ትክክለኛው አይነት ሰው ነው ወይ? አንድ ሰው ለእኔ ትክክለኛ ብሎ ከማሰብ ይልቅ ብዙ ትክክል የሆኑ መልካም ባል ወይም ሚስት የሚሆኑ ሰዎች አሉ። እንደዛ ማሰብ ያስፈልጋል። ከነዛ ውስጥ እናንተ መምረጥ፣ ምክንያቱም የመምረጡ ድል የተሰጠው ለእናንተ ነው። እግዚአብሔር በአጠቃላይ ምን አይነት ሰዎች ማግባት እንዳለብን ተናግሯል። እዛ ላይ ያቆማል የእሱ እንትን። ከነዛ አይነት ሰዎች መሀል ግን ያን የተወሰነ ሰው መምረጥ ምርጫ የእናንተ ፋንታ ነው። እግዚአብሔር ምርጫውን ለእኛ ትቷል።
ይህ ነገር ደግመዋለሁ። አንድ ሰው ለእኔ ትክክለኛ ነው ብሎ ከማሰብ ይልቅ ብዙ ትክክል የሆኑ ሰዎች ሊኖሩ ስለሚችሉ አንድ ስፔሲፊክ ሰው አለ ለእኔ እግዚአብሔር የመረጠው በማለት ፋንታ ከብዙ ትክክለኛ ከሆኑ ሰዎች አንዱን አይነት ሰው ማግባት ከነዛ ሰዎች ውስጥ የምትስማማህን የሚስማማሽን የመምረጡ ነጻነት ለአንተና ለአንቺ ተሰጥቷል። ሰዎች ግን በተሳሳተ አስተሳሰብ ምክንያት የመጽሐፍ ቅዱሱን ፕሪንሲፕል ባለመከተል ያለ ጥበብ የተጋቡ ሰዎች አሉ። ከዛ በኋላ ለካስ ያገባሁት ሰው ያ እግዚአብሔር ለእኔ ያዘጋጀው ልዩ ሰው አይደለም በማለት መፋታት ይደርሳሉ። ስህተቱ ምርጫው ላይ ነው። ደግመዋለሁ፣ ትክክለኛው ሰው እርሱ ነው ወይም እርሷ ብሎ ከመጠየቅ ትክክለኛው አጠያየቅ እርሱ ወይም እርሷ ትክክለኛ አይነት ነው ወይ? ክርስቲያን አግቡ ይሏል ብሏል እግዚአብሔር። ያ ግልጽ ነው። የሚያምን ሌላ የሚያምን እንዲያገባ እግዚአብሔር ገልጾ ተናግሯል። እንግዲህ አምስት የሚያምኑ ሰዎች ምርጫ ውስጥ ሲገቡ የትኛውን ነው የምመርጠው? ምርጫው የኔ ነው። ምርጫው የአንቺ ነው። እናንተ ናችሁ ሄዳችሁ የሚስማማችሁን ሰው ከዛ መሀል ትክክለኛ አይነት ከሆኑ ሰዎች መሀል ከአይነቱ ውስጥ በተለያየ ነገር የሚስማማህን የሚስማማሽን ሰው መምረጥ የእኛ አላማ ነው። ይሄ በጣም አስፈላጊ ነው። ሚስት ያገኘ በረከትን አገኘ ይላል እግዚአብሔር። ሚስት ያገኘ በረከትን አገኘ፣ ከእግዚአብሔርም ሞገስን ይቀበላል። ወንድ ሚስት አግብቶ ሚስት አግኝቶ ማግባት አለበት። የሚያገኘው እሱ ነው። ሴትም ባል አግኝታ ማግባት አለባት። ይህ ገና ለገና እግዚአብሔር አንድ ሰው ፓርቲኩለር የሆነ ሰው ለእኔ አዘጋጅቷል ያ ሰው እስኪመጣ ድረስ ብላችሁ እንደዚህ ነው ብዙ ሰዎች የሚያስቡት። እና እንዴት ነው የማውቀው እግዚአብሔርን ፈቃድ እያሉ ሲጨነቁ ይኖራሉ። አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላል። ስለዚህ አልማዝም አስተዋይ ልትሆን ትችላለች፣ ገነትም አስተዋይ ልትሆን ትችላለች፣ ሀናም አስተዋይ ልትሆን ትችላለች። ከዚያ ውስጥ መምረጥ እንደ ስሜትህ እንደ ተለያዩ ኳሊቲዎች ደስ እንዳለህ ውበት የምትወደውን ከነዚህ ሴቶች ሶስት ውስጥ መርጠህ ችኛውን ነው ማገባ ብለህ መወሰን ያንተ ጉዳይ ነው። አንዳንድ ሰዎች ሚስቴን እንዲያገኘው ባሌን እንዲያገኘው ብሎ ምስክርነት ሲሰጡ እንሰማለን። ጥሩ ነው ምስክርነቱ። እግዚአብሔር ለሁላችንም ላገባ ነው ጓደኞች ሰጥቷል። በተለያየ በተአምራዊ በሆነ መንገድ ተገናኝተን ነገር ግን አንዳንድ ጊዜ በጣም ራዕይ በሞላበት ብዙ ተአምር በሞላበት መንገድ አድርገው ምስክርነት ሲናገሩ ለሌሎቻችን ግራ ያጋባል። አይ እኔ እንግዲህ ሚስቴን ሳጭ ራዕይ አላየሁም ህልምም አላየሁም ምናልባት ተሳስቼ ይሆን የሚል ጥርጣሬ ላይ ሊጥለን ይችላል። አዎ ብርሃን ተጎናጽፋ እንደዚህ ሌሊት አየውና መጣ እዚህ ክፍል ውስጥ ቆማ ከዛ በኋላ ከጀርባዋ መልአክ የመሰለ ቆሞ የመሳሰለ ሊሆን ይችላል። እንደዚህ አይነት ራእይ የሚያዩ ሰዎች አሉ፣ ሊኖሩ ይችላሉ። ግን ከዛ ሲምፕለር ይመስለኛል የእግዚአብሔር እቅድ ከዛ ቀላል ነው። ምን አይነት የትዳር ጓደኛ መያዝ እንዳለበት በቃሉ ዘርዝሮ ተናግሯል። ባለፈው ሳምንት የአብርሃም ሎሌ ሄዶ ለይስሐቅ ልጅ ሲያጭ አንዳንዶቹን ተመልክተናል። ያን በመሳሰሉ በሌሎችም መነጽር አይተን ችኛዋን ወያችኛዋን የሚለው ውሳኔ የራሴ የግል ውሳኔ ነው። የምትፈልጉት በጎ ባህሪ አስተዋይነት ሲኖር ልባችሁ የሚደነግጥለት ሰው ከዛ ውስጥ ሊኖር ይችላል። ያንን ስትመርጡ በእርግጥ እግዚአብሔር የሰጣችሁት ሰው ነው የመረጣችሁት። ምክንያቱም ያንን ሰው የመረጣችሁት የእግዚአብሔር ቃል የሚመርጠው አይነት ሰው ነው። አይነት የሚለው ቃል ደጋግሜ እናገረዋለሁ። የእግዚአብሔር ቃል የመረጠው አይነት ሰው ነው። ያ ሰው ክርስቶስን ይወዳል፣ ዳግም ተወልዷል። ያ አይነት ሰው በውበቱ፣ በቁመናው፣ በመሳሰለው ነገር ልብሽን ያስደነግጣል። ያ አይነት ሰው ቤተሰቡን ስራ ያለው እንደ አዳም ሰራተኛ የሆነ ሰው ነው። ያ አይነት ሰው እነዛን አይነቶች በቃል ውስጥ የተዘረዘሩትን የሚያሟላ ሰው ያ ሰው ነው ባል ወይም ያች ሰው ናት ሚስት። ክርስቲያንነት ዳግም መወለድ ማለት ነው። ታማኝነት ያ አይነት ነው። ቅድስና፣ በመንፈሳዊ ሕይወት ብስለት፣ ታማኝነት፣ እውነተኛነት እንዲህ አይነት ሰው ነው ማግባት ያለብን። እንዲህ አይነት ሰው ምናልባት ከመረጣችሁት በኋላ እግዚአብሔር ሰጠኝ ብትሉ ትክክል ነው። ግን እንዴት አድርጌ ነው? እግዚአብሔር አልተናገረኝም፣ ሰውየውን ለይቶ ይሄንን ውሰጅ ብሎ አልተናገረኝም ብላችሁ እድሜ ልካችሁ ቁጭ ብላችሁ አትቅሩ። በብዙዎች ላይ እንዲያለ ነገር እንደደረሰ አውቃለሁ። እንዲህ ነው እንግዲህ በእግዚአብሔር ቃል ተጠቅሞ ሚስት መምረጥ፣ ባል መምረጥ ማለት እንደዚህ ነው። ያን ትክክለኛውን አይነት ሰው፣ ትክክለኛውን ሚስት፣ ትክክለኛውን ሚስት ማግኘቱ ነው ለአንተ የሆነው የእግዚአብሔር ፈቃድ። ትክክል ከተባሉት ውስጥ ያችን አንዷን መምረጥ ነው ለአንተ የሆነው የእግዚአብሔር ፈቃድ። የእግዚአብሔርን በረከት አገኘ ማለትም ይህ ነው። አንዲት ሴት ብቻ ለእኔ ተፈጥራለች ወይም አንድ ወንድ ብቻ ለእኔ ተፈጥሯል፣ እንዴት አድርጌ ነው የማገኘው? እንዴት ነው እግዚአብሔርን ቃል የማውቀው? ብላችሁ አትጨነቁ። ሰርች ክራይቴሪያው ትክክል ካልሆነ መወሰኑ በጣም ያስቸግራል። አሁን ሰርች ክራይቴሪያውን ነው የምነግራችሁ። በአይነት መፈለጉ ይሄ ነው ትልቁ ጥበብ። በአይነት ትክክለኛው አይነት የአብርሃምና የይስሐቅ ሚስት አመራረጥ በእግዚአብሔር ተስፋ በተሰጣቸው መሰረት ነው። ሞራላዊ ባልሆኑ ሁኔታዎች ሚስት ወይም ባል መምረጥ ማለት በእግዚአብሔር ቃል መሰረት ምርምራችሁ ትክክለኛ አይነት ነው የምትሉን ሰው አግብታችሁ መኖር ነው። አመራረጣችሁ ብቻ እንደ ቃሉ ይሁን፣ ምርጫው ግን ይግላችሁ። እየደጋገምኩ ነው የምናገረው በጣም አስፈላጊ ነጥብ ስለሆነ። መልካም። ሁለተኛ ቆሮንቶስ ምዕራፍ 6 ላይ እጅ አንድ ጥቅስ አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 16 ያለውን ከማያምኑ ጋር በማይመች አካሄድ አትጠመዱ። ይህ አይነቱን ይነግረናል። አንዱን አይነት ይነግረናል። የሚያምን አይነት ጽድቅ ከአመፅ ጋር ምን ተካፋይነት አለውና፣ ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና፣ እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸውም እሆናለሁ፣ እነሱም ሕዝቤ ይሆናሉ። አይነቱን ነው የሚነግረን። የምናገባውን ሰው አይነት ነው የሚነግረን። የክርስቶስን ጽድቅ ካለበሱትና ብርሃን ካልበራላቸው ጋር መጋባት ክልክል ነው። የማያምን ወዳጅና ጓደኛ አይኖራችሁ ማለት ሳይሆን በጋብቻ ቅርበት አትጣመሩ ከማያምን ጋር። ክርስቶስ ሕይወታችሁ የሆነ ሰዎች፣ በቃሉ የምትመሩ ሰዎች፣ ይህን ከማይካፈሉ ሰዎች ጋር የትዳር መጣመር አይኑራችሁ ማለት ነው። ጌታን ከማያውቅ ሰው ጋር መጋባት መያዣ መጨበጫ እንደሌለው ብረት ድስት ነው። ይህ እንግዲህ የእግዚአብሔር ምርጫ ነው። ከዚህ ወሰን መታለፍ የለበትም። ከዚህ ውጪ ከሆነ ትክክለኛው አይነት አይደለም። ከዚህ ውስጥ ግን ከሆኑ ሰባት ሰው ቢሰለፍ ፊታችሁ ሰባቱም ትክክለኞች ናቸው፣ ግን ማግባት የምትችሉት አንድ ስለሆነ መምረጥ ግዴታ ይሆናል። ይሄ ግን የእግዚአብሔር ምርጫ የማይታለፍ ወሰን ነው። ከማይሆን ሰው ጋር ዴት መደራረግ መዳራት ችግር ያመጣል፣ ውርደትም ሊያስከትል ይችላል። ምናልባት ጌታን ከማያውቅ ሰው ጋር ፍቅር ሊይዛችሁ ይችላል። ስላፈቀርኩት ነው የወደድኩት የሚለው ትክክል አይደለም። ከዚህ ቀደም ተናግሬያለሁ። ፍቅር የምትሉት ቃል መለኪያ አይደለም። ፍቅር የምትሉት ቃል መለኪያ አይደለም። ምክንያቱም ያፈቀራችሁት ሰው ከእግዚአብሔር ፈቃድ ውጭ የሆነ ሰው ሊሆን ይችላል። የምታገቡት ሰው የምታፈቅሩት መሆን አለበት፣ የምትወዱት መሆን አለበት። ነገር ግን ፍቅር ብቻውን ክራይቴሪያ መሆን የለበትም። አንዳንዴ በኢሞሽን ይመጣል ፍቅር። አንዳንዴ ፍቅር ብለው ሰዎች የሚናገሩት ነገር የአይን ጉዳይ፣ የስጋ ፍላጎት ሊሆን ይችላል። ያ የተፈቀረው ሰው ደግሞ ትክክለኛው አይነት ላይሆን ይችላል። በመካከላችሁ የመሳሳብ ኃይል ሊኖር ይችላል። ያ ማለት ፍቅሩ ስላለ የእግዚአብሔር ፈቃድ ነው ብላችሁ እንዳስደመድሙ ማለቴ ነው። አንዳንድ ሰዎች እሱን እንደወደው ያደረገኝ እግዚአብሔር ነው የሚሉ ሰዎች አሉ። ስሜቱን የሰጠኝ እግዚአብሔር ነው። እግዚአብሔር ራሱን አይቃወምም። እግዚአብሔር ራሱን አይቃወምም። ከቃሉ ውጭ የሆነ ሰው እንድትወዱ አያደርግም። እግዚአብሔር ከቃሉ የሆነ ሰው ውጭ የሆነ ሰው ከወደዳችሁ መጠበቁ ይመረጣል። ያን ሰው ወደ ጌታ እንዲመጣ በሚቻል መንገድ መጸለይ፣ መመስከር፣ መርዳት ብዙ ሰዎች ተሳስተዋል። ይህን እያደረጉ አይ ካገባሁት በኋላ ወደ ጌታ መልሰዋለሁ የሚባል ነገር አለ። ይሄ ትክክል አይደለም። ብዙ ጊዜ እታች ያለው ነው እላይ ያለውን ጎትቶ የሚጥለው። እላይ ያለው እታች ያለውን ብድግ አድርጎ ወደ ላይ ማንሳት አይቻልም። በጣም ከባድ ነው፣ በጣም ከባድ ነው። ኤክሴፕሽኖች ሊኖሩ ይችላሉ። እኔ ካገባሁት በኋላ እመልሰዋለሁ ከቃሉ ውጭ ነው። ይሄ ከቃሉ ውጭ ነው። ከላይ ያለው ሁልጊዜ ወደ ታች ለመሄድ ይቀለዋል። ከታች ያለው ግን ወደ ላይ ለማንሳት በጣም በጣም ከባድ ነው። ስለዚህ ከማያምኑ ጋር አትጠመዱ ይላል እግዚአብሔር ቃል። ግልጽ ነው በዚህ ነገር። ታዲያ የሚፈልጉኝ ክርስቲያኖች የሉም፣ ምን ላድርግ? ወይም በአካባቢ ክርስቲያኖች የሉም፣ እንዴት ላድርግ? ወል ዩ ሜይ ቢ ዘ ኤክሰፕሽን፣ ግን ይህን መናገር የሚችል መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ብቻ ነው ኤክሴፕሽን ሊሆን የሚችል። ክርስቲያኖች የሉም የሚፈልጉኝ ለሚል ሰው በአካባቢውም የለ ክርስቲያን ወይ አካባቢ መለወጥ ወይ ሀገር መለወጥ ወይ ቸርች መለወጥ ሁኔታ ግን የእግዚአብሔርን ቃል ሊለውጥ አይችልም። ይልቅስ እንዲህ ባለ ሁኔታ በእግዚአብሔር ደግነት መታመን ይበጃል። በእግዚአብሔር ደግነት መታመን ይበጃል። መቼም ቀላል ነገር አይደለም የምናገረው ወገኖቼ፣ ከባድ ነው እኮ ነገሩ ሲደርስባችሁ ከባድ ነው። እና በራሳችሁ ጥበብ አትተማመኑ ይላል ምሳሌ 3 ላይ። በራስ እውቀት በራስ ጥበብ አትደገፍ ይላል። ጌታን ተቀበለ ደግሞ ማለት አንድ ሰው የክርስትና ባህሪው ዳብሯል ማለትም አይደለም። ጌታን ከመቀበሉም በላይ ቸርች ይሄዳል እኮ ከማለትም በላይ መጽሐፍ ቅዱስ እኮ ያነባል ከማለትም በላይ ለውጥን ማየት መሞከር በዚህ ሰው ውስጥ ጥሩ ይመስለኛል። ምክንያቱም ብዙ አስመሳዮችም አሉ። እንዲያውም ብዙ አባባል አለ፣ ጴንጤ ማግባት ከፈለግ መጽሐፍ ቅዱስን ይዘህ ሄደ በርከክ በል የሚባል አባባልም ሰምቻለሁ። ሌሎችም በምሳሌ ውስጥ ብዙ ጥቅሶች አሉ። ምሳሌ ውስጥ ገብተን አንዳንድ ጥቅሶች እናንብብ። ጥበብ ነክ ነገሮች እዚህ ተጽፎልናል። ምሳሌ 3 ላንብቦ መጀመሪያ ምሳሌ 3 5-6 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ቀላል ቀላል እግዚአብሔር ቃል እንዴት ጥሩ ነው! እግዚአብሔር ታማኝ መሆኑን ነው የሚናገረው። እግዚአብሔር ታማኝ ነው። ሰውን የሚያስጨንቅ አምላክ አይደለም። እና የእሱን ብቻ መንገድ መሻት የእሱን መንገድ መሻት በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናን ያቀናል። ታገቡት ሰው ነው፣ እናንተም ሰው ናችሁ። ስለዚህ ሰው አግብታችሁ እንደ ሰው ኑሩ። ሰው እንዴት ነው የሚኖረው? እየተሳሳተ ይቅርታ እየተጠያየቀ አንዱ አንዱን እያስቀየመ ይቅርታ እየተጠያየቀ በጸጋ እየተያየ ይኖራል። ሰው ወልዶ ከብዶ የልጅ ልጅ አይቶ ሁላችን ፍጹም ሆነን አይደለም። 40-50 ዓመት እንኳ ተጋባ ነው ቢያንስ ቢያንስ በሳምንት አንድ ቀን እንጣላለን። ነገር ግን ቁም ነገር አንለውም። ጸቡን ጠቡ በዛ ጸብ ምክንያት ቤት አይቀጣጠልም። ሰዎችም ደካሞች መሆናችን ስለምንገነዘብ ይቅር ተባብለን እንኖራለን። ስለዚህ በጣም ሮማንቲክ አትሆኑ። በጣም ደግሞ ፍጹም የሆነ ጋብቻ መልአክ አገኛለሁ ብላችሁ አታስቡ። እናንተም ሰዎች ናችሁ። ሰው አግቡና ኑሩ። ምሳሌ 12:4 ላይ ልባም ሴት ለባሏ ዘውድ ናት፣ አሳፋሪ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት። አጥንቱ ውስጥ ገብታ የምትመዘምዝ ያችን ልባም ሴት አጠያይቃችሁ በወላጆቿ፣ በአስተዳደጓ፣ በጓደኞቿ፣ በአስተማሪዎቿ፣ በመሳሰለው በቤተ ክርስቲያን ባሉት የመዘምራን ጓድ፣ በመሳሰለው ሁሉ አስጠንታችሁ ያችን ልባም ሴት ማግባት። ጉድለት ቢኖርባት በዛ በጉድለት በኩል ደግሞ ያለውን በትዕግስት ማስተማር ማሳደግ፣ ትክክለኛ ናት ወይ ብሎ ደግሞ ከማሰብም እኔስ ትክክለኛ ነኝ ወይ ብሎ ማሰብም ጥበብ ነው። ሁልጊዜ ትክክለኛ ሴት ናት እሷ ወይም እሱ እንላለን። እኔስ ራሴን አያለሁ ወይ? እኔስ ትክክለኛ ሰው ነኝ ወይ ብላችሁ ደግሞ ወደ ራሳችሁ መመልከት ብልሃት ነው። ሰነፍ ልጅ ለአባቱ ሐዘን ነው፣ ጠበኛ ሚስት እንደማቋርጥ ነጠብጣብ ናት። ይሄ እኝኝኝ የሚል የነሐሴ ዝናብ የለም የማቋርጥ ዝናብ፣ ወይ ዘንቦ አይዘንብ ወይ አባርቶ አባራ እኝኝ ሲል ይኖራል። የዛም አይነት ሚስት ያገቡ ሰዎች አሉ። ባሎችም እንደዚሁ እንደዚህ አይነት ባልም አለ። በመጽሐፈ ምሳሌ ውስጥ እንደተነገረው ልንሸሻቸው ደግሞ የሚገባ ሰዎች አሉ። በምሳሌ 14:7 ላይ ሞኝ ይለዋል። 12:15 14:16 18:2 ፉሊሽ ነው። ሞኝ ማለት ፉሊሽ ፉሊሽ ስራ ከሚሰራ ሰነፍ ሰነፍ ከሆነ ባል ሰነፍ ከሆነች ሚስት እግዚአብሔር ያውጣችሁ። አዎ አንደበቱን የማይቆጣጠር ሰው ምሳሌ 6:17 ላይ ምሳሌ ብዙ ነገሮች ይዟል። ባልና ሚስት ላይ ለምርጫ የሚሆን ለመማሪያም ለማደጊያም የሚሆን ለምሳሌ ምሳሌ 6:17 ላይ እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ ምሳሌ 28 23 ላይ ደግሞ እንደዚሁ አንዳንድ ነገሮች ተጽፈዋል። ምሳሌ 28 23 ሰውን ትዕቢቱ ያዋርደዋል። ይቅርታ 28 23 ሌላ መጽሐፍ ውስጥ ገብቻ ያለው መሰለኝ። ምላሱን ከሚያጣፍጥ ይልቅ ሰውን በሚገስጽ በኋላ ሞገስ ያገኛል። ከአባቱና ከእናቱ የሚሰርቅ ኃጢአትን አልሰራሁም የሚልም የአጥፊ ባልንጀራ ነው እያለ የተለያዩ ነገሮችን ስለ ሰው ባህሪያት ይናገራል። ራሱን የማይቆጣጠር ሰው ሰዋል። ከዚህም አይነት ሰው መሸሽ ያስፈልጋል፣ ራሱን ከማይቆጣጠር ሰው። ይሄ ሁሉ እንግዲህ ዴቲንግ የምትሉት ነገር ለዚህ ይጠቅማል። ይህን ለመሳሰለው ነገር ይጠቅማል። ቅጥር እንደሌላት እንደ ፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው። መንፈሱን የማይቆጣጠር ቅጥር እንደሌላት እንደ ፈረሰች ከተማ። እንግዲህ እግዚአብሔር የወሰጠውን የሞራል ገደብ እንደ ቃሉ የተጻፈውን ማለት ነው ተከትላችሁ እናንተ መርጣችሁ ትክክለኛው አይነት ሰው ከሆነ ያንን የፈለጋችሁትን ሰው ማግባት ትችላላችሁ። ምርጫውን እግዚአብሔር ለግላችሁ ትቶታል። አይነቱን ግን ለእናንተ አልተውም። አይነቱን እሱ መርጧል። ፓርቲኩላር የሆነውን ሰውየውን ግን ወይም ሴቲቱን ምርጫውን እናንተ እንድትመርጡ ሰጥቷችኋል። ማግባት ከወሰናችሁ በእግዚአብሔር ቃል መመርመር ስትጀምሩ ትክክለኛው አይነት ይመጣል። ከዛ በኋላ እግዚአብሔር ልባችሁ ላይ እንዳስቀመጠ አግቡ። ያ ነው የጸሎታችሁ መልስ። ያ ነው እግዚአብሔር ሞገስ ሰጣችሁ የሚለው የጌታ ቃል። ልባችሁ ደስ የተሰኘበትን በደስታ አብራችሁ የምትኖሩትን ቃሉና መመሪያውን ስትከተሉ ደግሞ እግዚአብሔር ይባርካችኋል። የልብንም መሻት እግዚአብሔር ይሰጣል። በፈቃዱም የሆነውን ሁሉ ነገር እግዚአብሔር ይባርካል። እና የእግዚአብሔር ፈቃድ በጎ ነው፣ ለእኛ በጎ ነው። በስንት ቢሊየን የሚቆጠሩ ሰዎች ከእናንተ በፊት ተጋብተው ኖረዋል፣ ከዚህም ዓለም አልፈዋል። እናንተም በዚያው መስመር ነው የመጣችሁት፣ ከዚያ አንዱ ናችሁ። ስለዚህ በዛው መንገድ ኖራችሁ እግዚአብሔር አስከብራችሁ ማለፍ። የሚያገባኝ ባል ባላገኝስ ምን ማድረግ አለብኝ? ለጋብቻ መጠበቅ መቆየት ኖርማል ነገር ነው። ማግባት መፈለግም ጥሩ ነገር ነው። አለመፈለግም ጥሩ ነገር ነው። ለዛም ያልተጠሩ ሰዎች ሊኖሩ ይችላሉ። ብቻ የመኖር ጥሪም ያላቸው ሰዎች ይኖራሉ። እንግዲህ የምትፈልጉትን ሰው ማግኘት የማትችሉበት ብዙ ምክንያት ሊኖር ይችላል። ከምታምኑት ከምትቀርቡት ሰው ምክር መጠየቅ ይበጃል። ከሁሉ በላይ ግን በእግዚአብሔር ታመኑ። ነገሩን ጸልዩበት፣ ቤተ ክርስቲያናችሁ ጸልይበት፣ ሁላችሁም ጸልዩበት። ሁኔታውን ደግሞ ለጌታ አሳልፋችሁ ስጡ። መዝሙር 37:7 አነብና አበቃለሁ። ነገሩን ለጌታ አሳልፋችሁ ስጡ። ነገር ግን ጊዜያችሁ አይለፍ። ጊዜ ሲያልፍ ራሱ ደግሞ የሚያስከትለው ጠንቅ ስላለው በምርጫ ብቻ ዘመናችሁ አይለፍ። እንደዚህ ይላል፣ በምድር ተቀመጥ ታምነህም ተሰማራ፣ እግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል። ቆንጆ ጥቅስ። በእግዚአብሔር ደስ ይበልህ የልብህንም መሻት ይሰጣል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። ለእግዚአብሔር ተገዛ፣ ተስፋም አድርገው። በእምነት መኖር ይሄ ነው። በእምነት ኑሩ። በእምነት የእግዚአብሔርን ቃል ተከተሉ። በእምነት ሕይወታችሁን ቀይሱ። እግዚአብሔር የማንንም አደራ በልቶ አያውቅም። እግዚአብሔር ማንንም ከድቶ አያውቅም። አደራ በሊታ አይደለም እሱ። አደራ ብሉ፣ በእግዚአብሔር በእርሱ ታመኑ፣ ተሰማሩ። እግዚአብሔር የልባችሁን መሻት ይስጣችሁ ለሁላችሁ። ምናልባት ወደ ኋላ ሄዳችሁ ደግሞ እኔ እንደዚህ አልወሰንኩም፣ እኔ ስህተት ሰርቻለሁ የምትሉ ብትኖሩ ሕይወታችሁ አይረበሽ። እናንተም ለእግዚአብሔር ተሰጡ። ያገባችሁት ሰው ጌታን የማያውቅ ቢሆን ጸልዩለት፣ ወደ ጌታ እንዲመጣ ብርሃኑን እንዲያይ ጸልዩለት። በሕይወታችሁ ደግሞ ጥሩ ምስክር ሁኑ፣ ብርሃን ሁኑ ለቤታችሁ። በእውነት ለባለቤት ለሚስት መመስከር ካልቻል እንደው አንረባም ማለት ነው። ጨርሶ አንረባም ማለት ነው። በሕይወታችሁ፣ በንግግራችሁ፣ በምታደርጉት ሁሉ ጌታን አስከብሩ። እግዚአብሔር ሞገስ ይሰጣችኋል። እግዚአብሔር ሞገስ ይሰጣችኋል። ፐርፌክሽኒስት አትሁኑ። ምክንያቱም ፐርፌክሽኒስት የለም። እዚህ ምድር ላይ ስጋ የለበሰ ሁሉ ፐርፌክት አይደለም። ሁላችንም እየወደቅን እየተነሳን፣ እየተጣላን እየታረቅን፣ ይቅር እየተባባልን፣ እየዘነጋን እያስታወስን ነው የምንኖረው። ክርስትናም ሕይወት ይሄ ነው። ጽዮን ስትደርሱ ነው ፍጹምነት ያለው። ያ ባይሆንማ የክርስቶስ ደም ለምን አስፈለገ? ያ ባይሆንማ ክርስቶስ ለምን ሞተ? በዚህ ነው እኮ ክርስቶስ ቤተ ክርስቲያን እንደወደዳት ባልም ሚስቱን ይውደድ። ክርስቶስ እንዴት ነው ቤተ ክርስቲያን እንደወደዳት? ከእነ እርሻዋ ከነ ጉድፈቷ ከነ ችግሯ ይህም በእኛ መሀል ይኖራል፣ በባልና ሚስት መሀል። እግዚአብሔር ይባርካችሁ። ብዙ አትጨነቁ። ሚስት ማግባት በልጅነት ጥሩ ነው። ልጅም ማሳደግ በልጅነት ጥሩ ነው። ጉልበታችሁ እያለ ሰርታችሁ ማደር፣ ልጆቹ ማሳደግ፣ ኮሌጅ ሲገቡ ያንን ወጪያቸውን መደገፍ የምትችሉት በወጣትነታችሁ ነው። ልጆቻችሁ ጤናማም የሚሆኑት በወጣትነት እድሜ የተወለዱ ልጆች ናቸው። አባቶች ተረት አለ፣ ልጅ በልጅነት ይላል። ይህንን የምናገረው ከራሴም ልምምድ ጭምር ነው እና ጌታ ይባርካችሁ። ምናልባት እነዚህ ነጥቦች ዛሬ ማታ ትወያዩባቸው ትፈልጉ ይሆናል። ምን አለ ጥያቄ እየጠየቃችሁ እዚሁ መሀላችን እጅ እያወጣን እጅ እያወጣችሁ ልምምዳችሁ ብታካፍሉ፣ ሀሳባችሁ ብታካፍሉ እና የደራ ውይይት ቢኖር ደስ ይለኛል ዛሬ ማታ ስለዚህ ጉዳይ። ትዳራችሁ ፈርሶ የተለያያችሁ ትኑሩ አትኑሩ አላውቅም፣ ካላችሁ ደግሞ እግዚአብሔር ፈዋሽ አምላክ ነው። እግዚአብሔር ፈዋሽ አምላክ ነው። እሱ በጥበቡ ፈውስ እንዲያመጣ ጸልዩ። ቆሰለ ወገን ሕይወት ካላችሁ ያንን እንዲፈውስ እግዚአብሔር ጸልዩ። ወደቀች ዓለም ውስጥ ስንኖር መቁሰል አለ፣ መጎዳት አለ፣ አንፌይትፉል መሆን አለ፣ ክህደት አለ። ይሁዳ ክዶት የለ እንዴ? እሱም ጌታውን ያውም ስሙ ነው የካደው እና እግዚአብሔር ይባርካችሁ። እግዚአብሔር አብዝቶ ይባርካችሁ። እኔ ወጣለሁ፣ ማይክሮፎኑን ደግሞ ሰጣለሁ። ምናልባት መዝሙር የምትፈልጉ ሰዎች ካላችሁ፣ ውይይት የምትፈልጉ ጥያቄም ያላችሁ ሰዎች ካላችሁ ጥቂት ጥያቄዎች ለመመለስ እሞክራለሁ። ሳይበዛ ጥቂት ጥያቄ ለመመለስ እሞክራለሁ። ጌታ ይባርካችሁ። ማይክሮፎን